የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ጥር 23 2013 ዓ.ም ፕሮግራማችንን ነው የምናቀርበው። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። በአባይና በህዳሴ በአዲሱ የዩናይትድ ስቴትስ ፕሬዚደንት ባይደን አስተዳደርና በውጭ ባሉ ኢትዮጵያውያን እንቅስቃሴዎች ላይ ውይይት አለን። ባለፈው ረቡዕ ዩናይትድ ስቴትስ ውስጥ የተከናወነውን የስልጣን ሽግግርና የአሜሪካን ዲሞክራሲ የተመለከተ ዝግጅትም እናቀርባለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የዓለም የጤና ድርጅት ኮቪድ-19ን አስመልክቶ ዓለም አቀፍ የህብረተሰብ ጤና አስቸኳይ ጊዜ ያወጀበትን አንደኛ ዓመት የዓለም አቀፍ ማህበረሰብ ወረርሽኙን በቁጥጥር ስር እንዲያውል እርምጃ እንዲወስድ በማሳሰብ እያከበረ ነው። የጤና ድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም አርብ ዕለት በሰጡት መግለጫ ያለፈው ዓመት በዚህ ጊዜ ከ100 ያነሱ የኮሮና ቫይረስ ተያያዦች የነበሩ መሆኑንና ከቻይና ውጪ የሞተ ሰው እንዳልነበር ተናግረዋል። በዚህ ባለፈው ሳምንት በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር 100 ሚሊዮን የደረሰ ሲሆን ህይወታቸው ያለፈው ደግሞ 2.2 ሚሊዮን ሆኖ ተመዝግቧል። ዶክተር ቴዎድሮስ በንግግራቸው በወቅቱ ዓለም ቫይረሱ በዚህ መልኩ እንዳይሰራጭ የማድረግ አቅም አለው ማለታቸውን አስታውሰው አንዳንድ ሀገራት ጥሪውን ሲቀበሉ፣ አንዳንዶች ግን ችላ ብለውት ነበር ብለዋል። አክለውም አሁን የተገኘው ክትባት ወረርሽኙን ለመቆጣጠር ዓለም ያገኘው ሌላ ድል መሆኑን ጠቅሰው ክትባቱ በሀብታምና ድሀ ሀገራት መካከል እኩል እንዳይደረስ በማድረግ ይሄ እድል መባከን እንደሌለበት አስረግጠው ተናግረዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል የኮሮና ቫይረስ ስርጭትን ለመከላከል የሚደረገውን ጥረት እንዲያግዝ በየትኛውም ህዝባዊ ትራንስፖርት አገልግሎት ላይ የአፍና አፍንጫ መሸፈኛ ማስክ ማድረግ ግዴታ መሆኑን አርብ ዕለት ማምሻውን አስታወቀ። ከሰኞ ጀምሮ ተግባራዊ እንደሚደረግ የተገለጸው ይህ መመሪያ ዩናይትድ ስቴትስ ውስጥ የትኛውንም የትራንስፖርት አገልግሎት የሚጠቀም ተጓጓዥ መንገደኛ የአፍና አፍንጫ ማስክ ማድረግ ግዴታው ነው ተብሏል። እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት መጨረሻ ላይ ኮሮና ቫይረስ ለመጀመሪያ ጊዜ ከታየባት የቻይና ውሃን ከተማ እንዲወጡ ተደርገው ካሊፎርኒያ በሚገኘው የጦር ሰፈር የተገኙትን አሜሪካውያን ለመጀመሪያ ጊዜ የተቀበሏቸው የፌዴራል ባለስልጣናት ቫይረሱን ለመከላከል የሚያስችላቸውን ዝግጅትም ሆነ ጥንቃቄ ያላደረጉ መሆኑን ዋሽንግተን ፖስት ጋዜጣ ዘግቧል። ጋዜጣው በዘገባው እንዳስነበበው ባለስልጣናቱ ስፍራውን በጎበኙ ጊዜ የአፍና አፍንጫ መሸፈኛ ጭንብል ያላደረጉና ወረርሽኙን ለመከላከል የሚያስችላቸው ምንም አይነት እቅድ አልነበራቸውም ብሏል። ጋዜጣው ባለፈው ማክሰኞ አንድን በወቅቱ በቦታው የነበሩ ውስጥ አዋቂን ጠቅሶ በድረገጹ ላይ ባወጣው ዘገባ ውሃንን ለቀው የወጡት ወደ 200 የሚደርሱ አሜሪካውያን በኮሮና ቫይረስ የተያዙ ስለመሆን አለመሆናቸው እንኳን ምርመራ አልተደረገም ላቸውም ነበር ብሏል። እንደ ጋዜጣው ዘገባ ባለፈው መጋቢት ከውሃን እንዲወጡ ተደርገው ካሊፎርኒያ በሚገኘው ጦር ሰፈር የደረሱ ወታደሮች ለመጀመሪያ ጊዜ ከፌዴራል ባለስልጣናት ጋር ሲገናኙ አፍና አፍንጫ ሸፍኖ መገናኘት ደስ የማይል ገጽታን ይፈጥራል በሚል መሸፈኛቸውን እንዲያወልቁና እንዲሁ እንዲቀበሏቸው ተደርገዋል ብሏል። የጤናና የሰዎች አስተዳደር አገልግሎት ምክር ቤት ኃላፊ በመሆን የትራምፕ ተሿሚ የነበሩት ሮበርት ቻሮ መረጃውን ለጋዜጠኛው በማቀበል ድርጊቱን ባጋለጠው ግለሰብ ላይ ዘመቻ መጀመራቸው ተዘግቧል። በአዲሱ የባይደን አስተዳደር በተመሳሳይ ቦታ የተሾሙት ሄርኒ ሄርነር ግን መረጃውን ያቀበለውን ግለሰብ አመስግነውታል። በሌላ በኩል በውሃን የነበረውን ሁኔታ ለማጣራት ወደ ቻይና የተጓዙትና ከ14 ቀናት የለጊቱ ማቆያ ቆይታ በኋላ ወደ ከተማዋ እንዲገቡ የተፈቀደላቸው የዓለም የጤና ድርጅት የምርምር ቡድን አባላት ከትላንት አርብ ጀምሮ ስራ መጀመራቸው ተነግሯል። በሌላ በኩል በመላው ዓለም በኮሮና ቫይረስ የተያዙ ሰዎች ከአንድ ሚሊዮን በላይ በሆነበትና አዲሱ አይነት የኮሮና ቫይረስ እየተስፋፋ በመጣበት በዚህ ወቅት ሀገሮች አዳዲስ የጉዞ ቀባዎችን እያወጡ ነው። ፈረንሳይ ከነገ ጀምሮ ከየትኛውም የአውሮፓ አባል ሀገራት ተነስተው ጉዞ የሚያደርጉ መንገደኞች ከኮሮና ቫይረስ ነጻ መሆናቸውን የሚያረጋግጥ የምርመራ ውጤት ካልያዙ ወደ ሀገሬ አላስገባም ብላለች። በተመሳሳይም እንደ ጀርመን እና ሌሎች አውሮፓ ሀገራት ተመሳሳይ እቀባዎችን እየጣሉ ነው። ከጆንስ ሆፕኪንስ የኮቪድ-19 ዕለታዊ መረጃ ማዕከል የወጣው መረጃ እንደሚያሳየው በዛሬው ዕለት በመላው ዓለም በኮሮና ቫይረስ የተጋለጡ ሰዎች ቁጥር 102 ሚሊዮን ደርሷል። ከነዚህ ውስጥ 25.9 ሚሊዮን የሚሆኑት የሚገኙት በዩናይትድ ስቴትስ ውስጥ ነው። በተለያዩ ሀገራት የሚገኙ የጤና ጉዳዮች ባለስልጣናትና ባለሙያዎች ሰዎች የአፍና አፍንጫ መሸፈኛ ጭንብል በሚገባ እንዲያደርጉ፣ ርቀታቸውን እንዲጠብቁና ሰዎች በርከት ብለው ከሚታደሙባቸው ዝግጅቶች ራሳቸውን እንዲጠብቁ፣ እንዲህ ያሉ ዝግጅቶችንም እንዳያሰናዱ አጥብቀው እየመከሩም እያስጠነቀቁም ይገኛሉ። በኮሮና ቫይረስ ምክንያት በመላው ዓለም በአንድ ዓመት ውስጥ 2.2 ሚሊዮን ሰዎች እስከዛሬዋ ዕለት ድረስ ሕይወታቸውን አጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሰሜናዊው የሶሪያ ክፍል አፍሪን ከተማ በመኪና ላይ ተጠምዶ የነበረ ቦምብ ፈንድቶ ቢያንስ 5 ሰዎች መገደላቸውንና በርከት ያሉ ደግሞ መቁሰላቸውን የቱርክ መከላከያ ሚኒስቴርና የአካባቢው ሕዝብ መከላከያ አስታውቀዋል። የቦምብ ጥቃቱ የደረሰው በከተማው መካከል ፋብሪካዎች በሚገኙበት አካባቢ መሆኑንና 22 ሰዎች መቁሰላቸውን የጠቀሰው የሚኒስቴር መስሪያ ቤቱ መግለጫ ጥቃቱን ያደረሰው YPG የተሰኘው የሶሪያ ኩርዶች ታጣቂ ቡድን ነው በማለት ከሷል። YPG ግን ስለ ጥቃቱ እስካሁን ምንም ያለው ነገር የለም። ቱርክ YPG በሀገሪቱ ከሚገኘውና የአሸባሪ ቡድን ነው ብላ ከምትፈርጀው KKK ቡድን ጋር ግንኙነት አለው ትላለች። የሶሪያ ታጣቂ ቡድኖችን በመደገፍም ቱርክን ከድንበር ላይ ለማስነሳት በተደጋጋሚ ይሞክራሉ ስትልም ትከሳለች። አሁን አንካራ በደረሰው ጥቃት የሞቱት 6 ሰዎች ሕፃናትንም እንደሚጨምር ተገልጿል። የኢራን የውጭ ጉዳይ ሚኒስትር አዲሱን የቴህራን የኒውክሌር መርሃ ግብር ስምምነት ወይም ድርድር እንደማትቀበል አስታወቁ። ኢራን ድርድሩን እንደማትቀበል ያስታወቀችው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ንግግሩ ሳውዲ አረቢያንም ያካተተ መሆኑን ከገለጹ በኋላ ነው። በጉዳዩ ላይ ለኢራን የቴሌቪዥን ጣቢያ መግለጫ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባዩ ሳኢድ ካታይ ባዛዳህ የኒውክሌር ስምምነቱ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አማካኝነት በውሳኔ ቁጥር 2231 መሰረት የጸደቀ ሁሉንም ያማከለ ስምምነት በመሆኑ ለድርድር ድር እንደማይቀርብ በመግለጽ ሀገራቸው ፈቃደኛ ለመሆኗን አስታውቀዋል። ከኢራን ጋር ስምምነት ላይ ደርሰው የነበሩትና ውልም የፈረሙት 5 የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ቋሚ አባላትና ጀርመን ነበሩ። ኢራንም የዩራኒየም ማብላሊያ እንቅስቃሴ ላይ ገደቦችን የሚያስቀምጠውን ስምምነት መጣስ የጀመረችው በቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር እሰጥ አገባ ከተገባና ዩናይትድ ስቴትስ በ2018 ዓ.ም በቴህራን ላይ የኢኮኖሚ ማዕቀብ ከጣለች በኋላ ነው። አዲሱ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አስተዳደር የተገቡት የቴህራን ውሎች ሙሉ ለሙሉ የሚተገበሩ ከሆነ ዩናይትድ ስቴትስም ወደ ስምምነቱ እንደገና እንደምትመለስ አስታውቀዋል። አድማጮች፣ ለሰዓቱ የዓለም ዜና የተያያዘው ጊዜ በዚሁ አበቃ። ከቀሪ የቅዳሜ ምሽት ፕሮግራሞቻችን ጋር አብራችሁ ቆዩ።
አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የቀዳሚ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.vionews.com በፌስቡካችን ደግሞ @vioamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዛዋሪው የስልክ ቁጥራችን 202-205-9942 ነው። አድማጮች ለዛሬ ከሚቀርበው ውይይታችን ለቅምሻ ያህል እናሰማችሁ።
ጃክሰን ኢምፕላይ ያደረጉት ሰፋ አድርገው ባይገልጹትም ይህ በተከታታይ የውክልና ጦርነት ሊቆም የሚችለው በኢትዮጵያ ውስጥ ያለ መረጋጋት ሲኖር ብቻ ነው። ኢትዮጵያውያን ከዘውግ ተኮር ስርዓት ወደ ብሔራዊ አገራዊ ኢትዮጵያዊነት ስናመራ ብቻ ነው። አለያ አይቆምም።
የኢትዮጵያ የውሃ ጉዳዮች መማክርት ጉባኤ ሊቀመንበር ዶክተር አክሎክ ቢራራ ናቸው።
ኢትዮጵያውያን እስከተከፋፈሉና ውስጣዊ ለሆነ ግጭት የሚጋለጡ እስከሆነ ድረስ ሌሎች ሀገሮች በቀላሉ ይህንን ተጽዕኖ በማሳደር ሀገሪቷ የራሳቸውን ጥቅም ሊያጎለብቱ ወደሚችሉበት ሁኔታ ይሄዳሉ። ሱዳንን ስንመለከት ከዚህ የተነሳ ነው። ኢትዮጵያ ደከመ ብላ በታየችበት ወቅት ላይ ዘላ ገብታ መሬት መያዟን ስንመለከት ኢትዮጵያውያን ከምንጊዜውም የበለጠ በአንድነት መቆም የሚገባቸው ሁኔታ እንዳለ እንመለከታለን።
የጉባኤው የህዝብ ግንኙነት ኃላፊ አቶ ኮነ ፍሳናቸው በዚህ ምሽት ጋብዘናቸዋል። ዩናይትድ ስቴትስ ውስጥ ልክ የዛሬ 10 ቀን የተካሄደውን የስልጣን ሽግግር ከተከታተሉት በሚሊዮኖች የሚቆጠሩ አፍሪካውያን አንዱ ሴኔጋላዊ የመብቶች ተሟጋችና የፖለቲካ ጉዳዮች ተንታኝ ኢብራሂም ኬን ከአሜሪካ ድምፅ የአፍሪካ እንግሊዝኛ ዝግጅት ክፍል ጋር ባደረጉት ቃለ ምልልስ በተለይ ከዚህ የምርጫ ዘመንና ተከትለው ከተስተዋሉት በአሜሪካ ፖለቲካ ውስጥ ያልተለመዱ ሁኔታዎች በኋላ አሜሪካ ስለ ዲሞክራሲ አፍሪካን ልትሰብክ አትችልም ብለው ነበር። ይሁን እንጂ ስልጣኑን የተረከበው የባይደን አስተዳደር ወደ ዓለም መድረክ ለመመለስና አብሮ ለመስራት መወሰኑን እንደ ተስፋ ሰጪ ዜና ቆጥረውታል። አሜሪካ የዓለም መሪ ሆና በሌላ ኃያልነቷ መቀጠል ከፈለገች ያላት ብቸኛ መንገድ ከዓለም ጋር መስራት ነው። ራስዋን ከዓለም አግልላ የዓለም መሪ ልትሆን አትችልም ብለዋል አፍሪካዊ ተንታኝ። በኢብራሂም ኬን ትንታኔ ላይ አስተያየታቸውን እንዲሰጡ የጋበዝናቸው በአሜሪካና በአውሮፓ የሚኖሩ ትውልደ ኢትዮጵያ ሳይንቲስቶች፣ መሐንዲሶች፣ የምጣኔ ሀብት፣ የአስተዳደር፣ የውሃ ጉዳዮችና ሌሎችም ባለሙያዎች ያቋቋሙት የኢትዮጵያ የውሃ ጉዳዮች መማክርት ጉባኤ መሪዎች ከዚህ በቀደመ ዝግጅታችን ሀሳቦቻቸውን አንሸራሽረዋል። የኢትዮጵያን ጥቅሞች በተመለከተ ዓለም አቀፍ ተደማጭነት ለማግኘትና ጫና ለማሳደር እያደረጉ ስላሉ ጥረትም ተናግረዋል። የቀድሞው የትራምፕ አስተዳደር በአባይና በህዳሴ ግድብ ላይ ይዝት ስለነበረው አቋም ቅሬታቸውን አሰምተዋል። ከጂኦ ፖለቲካዊና ዓለም አቀፍ ትንታኔዎች ጋር አሁን በአሜሪካና በዓለም ዙሪያ እያከናወኑ ስላለው ስራ በዚህ ምሽት ይናገራሉ። የጉባኤውን ሊቀመንበር ዶክተር አክሎግ ቢራራና የህዝብ ግንኙነት ኃላፊውን አቶ ኮነ ፍሳኔ ያወያየው ሰለሞን አባተ የውይይቱን ክፍል ይዞ ቀርቧል።
እንደምትናገሩት በአንድ በኩል ይሄ ለኢትዮጵያ ብቻ ሳይሆን ለአካባቢው ግዙፍ የልማት ጥቅም ያስገኛል የተባለ ፕሮጀክት እየተንቀሳቀሰ ነው ያለው። በሰላማዊ ሁኔታ በሶስቱ ሀገሮች መካከል ትብብር እንዲደረግና እንዲያልቅ ንግግሮች ይደረጋሉ፣ ጥረቶች እየተደረጉ ናቸው። በዚህ ሁኔታ ውስጥም ቢሆን የቴክኒክ ድርድሮችም ሆኖ የሚኒስትሮቹ ድርድሮች ቋጠር ፈታ እያሉ አልቀሩም፣ እየቀጠሉ ናቸው ያሉት። የአፍሪካ ህብረትም በጉዳዩ ውስጥ ገብቷል እና የናይል ተፋ ፋሰስ ሀገሮችም በተወሰነ ደረጃ እንዳሉ ይገባኛል። ድምጻቸው ብዙ ጎልቶ አይሰማ እንጂ ዋናው የጉዳዩ ባለቤቶች ከሶስቱ ሀገሮች በተረፈ በተለይ ከራስጌ ሀገሮች ኢትዮጵያ ብቻ ነች ድምጿ ጎልቶ የሚሰማው። በተለይ ደግሞ ያ አብርሃማዊ ስምምነት በእስራኤል እና በሱዳን መካከል በዩናይትድ ስቴትስ አደራዳሪነት ከተፈረመ በኋላ አንዳንድ ተንታኞች ሲናገሩ እንደምሰማው ሱዳን የተጃገነች ይመስላል። አቋሟን የመቀያየር እና የማፈግፈግ አይነት ስሜትም እያሳየች ነው። በድንበር አካባቢም ወዳጃዊ ያልሆኑ እንቅስቃሴዎችን እያደረገች ነው፣ ከኢትዮጵያ ጋር ለጦርነት ለግጭት የሚጋብዙ እንቅስቃሴዎችን ማለት ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ በቅርቡም ይህንን ሁኔታ በሰላም ለመያዝ በትዕግስት ለመያዝ መንግስታቸው እንደሚጥር ተናግረው፣ ነገር ግን አንዳንድ በሱዳን መንግስት ውስጥ ያሉ ባለስልጣናት ወይም የተወሰነ ቡድን የሶስተኛ ወገን ፍላጎትን ለማሟላት እየጣሩ ያሉ ይመስላሉ ብለው ነበር። በእርግጥ እገሌ ብለው አልጠሩም ያንን ሶስተኛ ወገን ማንነት። ምንድን ነው የምታስቡት? በዚህ ሁኔታ ውስጥ የሱዳን አቋም ምንድን ነው የሚሆነው? ወደ ሰላምስ ሊመጣ የሚችልበት ሁኔታ ወደ ስምምነት ሊመጣ የሚችልበት ሁኔታ አለ ወይ? እስራኤልስ እዚህ ውስጥ የምትጫወተው ሚና አለ ወይ? የአሜሪካን አይተናል ዝርዝር አድርገን አቶ ኮነ።
እስራኤል እንግዲህ ለረጅም ጊዜያት ያህል ከአረብ ሀገሮች ጋር መልካም ግንኙነት እንዲኖራት የራሷን ዲፕሎማቲክ ትግል ስታደርግ የቆየች ናት እና ከእስራኤል ከራሷን ጥቅም አንጻር ከአረቦች ጋር የሚኖራትን ግንኙነት እንደ ዲፕሎማቲክ እድል ትቆጥረዋለች። ምንጊዜም ግን ልናስተውል የሚገባን ነገር አንድ ድርድር ወይንም የፖለቲካ ጨዋታ እንደ ቼዝ ነው። ማለትም የራስህ ጥንካሬ ይወስነዋል። የኢትዮጵያ መንግስት በአብዛኛው ማተኮር የሚገባው በሀገር ውስጥ የራሱ ህዝብ አንድነት ሆኖ ጠንካራ ተደራዳሪ እንዲሆን የሚችልበትን አቋም መገንባቱ ላይ ነው። ኢትዮጵያውያን እስከተከፋፈሉና ውስጣዊ ለሆነ ግጭት የሚጋለጡ እስከሆነ ድረስ ሌሎች ሀገሮች በቀላሉ ይህንን ተጽዕኖ በማሳደር ሀገሪቷ የራሳቸውን ጥቅም ሊያጎለብቱ ወደሚችሉበት ሁኔታ ይሄዳሉ። ሱዳንን ስንመለከት ከዚህ የተነሳ ነው። ኢትዮጵያ ደከም ብላ በታየችበት ወቅት ላይ ዘላ ገብታ መሬት መያዟን ስንመለከት ኢትዮጵያውያን ከምንጊዜውም የበለጠ በአንድነት መቆም የሚገባቸው ሁኔታን እንዳለ እንመለከታለን። አሁንም በመተከል ደቡብ ወይም ደቡብ ምዕራብ ኢትዮጵያ ውስጥ ያሉት ግጭቶች በአስቸኳይ ሊፈቱ ይገባቸዋል ብዬ አስባለሁ። ምክንያቱም ለሌሎች ቀዳዳን ወይም ፕሮክሲ ዋር ለሚያደርጉ እንደ ግብጽ ላሉ ሀገሮች እድልን ይፈጥራል። ስለዚህ ግብጽ ከዚህ ሁኔታ በስተጀርባ ትኖራለች የሚለው ግምት አንዱ ሲሆን፣ ሁለተኛው ደግሞ ሱዳን ራሷ የሱዳን ወታደራዊ መንግስት እድሜውን ለማራዘም የተጠቀመበት መንገድ ሊሆን ይችላል ብዬ አስባለሁኝ። ብዙ ጊዜ ሀገሮች ወደ ጦርነት የሚገቡበት ምክንያት አንደኛ በውስጣቸው ያለውን ችግር ትኩረቱ ወደ ሌላ ወደ ጦርነቱ እንዲዞር ለማድረግ በሚፈልጉበት ጊዜ ነው። ሁለተኛ ያንን አጋጣሚ በመጠቀም የመንግስት ሽግግር ላለማድረግ ነው። ሱዳን ወደ ሲቪል አድሚኒስትሬሽን እንዳትሸጋገር የሱዳን የሚሊተሪ ገቨርንመንት የወሰደው እርምጃ ሊሆን ይችላል ብዬ ገምታለሁኝ። ሱዳን የምታሳስበን ናት ብዬ አልገምትም። እንደውም የኢትዮጵያ መንግስት በዚህ ላይ ትዕግስት ማድረጉን አደንቃለሁኝ። ነገር ግን በወቅቱ ሱዳን ምላሽ የምታገኝበት ጊዜ ይኖራል ብዬ አስባለሁኝ። ትልቁ ትኩረታችን ግን እንዴት አድርገን ኢትዮጵያ ውስጥ ፍትሃዊ የሆነ ዲሞክራሲያዊ የሆነ በአገር አንድነት ላይ የሚያምን ትውልድ አጠናክሮ መስራት ይቻላል የሚባለውን ነገር ላይ ትኩረት መደረግ ይኖርበታል እላለሁኝ።
በነገራችን ላይ በቅርቡ አሜሪካዊው የሲቪል መብቶች ተሟጋች ጄሲ ጃክሰን ለዩናይትድ ስቴትስ የጥቁር እንደራሴዎች ጉባኤ መጻፉት ደብዳቤ ላይ ኢትዮጵያ ውስጥ የሚታዩት የውስጥ ሁኔታዎች ራሳቸው የውጭ እጅ ያለባቸው ሊሆኑ እንደሚችሉ ጠቆም አድርገው ማሳሰቢያ ቢጤ ነገርም እንዲሰጥ ጠይቀው ነበረ የጉባኤውን ወይም የኮንግሬሽናል ብላክ ኮከሱን ሊቀመንበር ኬረን ባስ ነው ታስታውሱ እንደሆነ እና ይቀጥሉ ዶክተር አክሎግ።
በጣም ጥሩ እንትን ነው ያመጣኸው። ጄሲ ጃክሰን በተደጋጋሚ ጠንካራ የሆኑ ደብዳቤዎች ለአሜሪካ መንግስት፣ ለትራምፕ፣ ለአሜሪካ ምክር ቤት በተለይ ደግሞ ለጥቁሮቹ ድርጅት ባስ ለሚመሩት ጽፈዋል። ይሄ እሳቸው ከተናገሩት እኔ በጥናት ያየሁትን ነው የምናገረው። ከ1960ዎቹ ዓመተ ምህረት ጀምሮ እኮ ግብጽ በኢትዮጵያ ላይ ዘመቻ ስታካሄድ ቆይታለች። ታዳሚዎች የሚያስታውሱት አለ የኤርትራ ነጻ አውጭ ግንባር መጀመሪያ ኤልኤፍ ከዚያ በኋላ ኢፒኤልኤፍ ስትረዳ የነበረችው ማናት? ግብጽ አይደለችም። ቀይ ባህር ሙሉ በሙሉ የአረቦች መሆን አለበት የሚል አቋም የሶሪያ መንግስት ነበረው፣ የኢራቅ መንግስት ነበረው፣ የግብጽ መንግስት ነበረው። ሌላው ቀርቶ ፓለስቲኒያን ሊበሬሽን ፍሮንት ያ አቋም ነበረው። ስለዚህ ይሄ የውክልናው ጦርነት እሳቸው ጃክሰን ኢምፕላይ ያደረጉት ሰፋ አድርገው ባይገልጹትም ይሄ በተከታታይ የውክልና ጦርነት ቅድም የጠቀስኩት ለዚህ ነው። በነገራችን ላይ ይሄ የውክልና ጦርነት ሊቆም የሚችለው በኢትዮጵያ ውስጥ ያለ መረጋጋት ሲኖር ብቻ ነው። ኢትዮጵያውያን ከዘውግ ተኮር ስርዓት ወደ ብሔራዊ አገራዊ ኢትዮጵያዊነት ስናመራ ብቻ ነው። አለያ አይቆምም። ምክንያቱም ወንፊቶች ተፈጥረዋል። አቶ ሰለሞን፣ ወንፊቶች በየአካባቢው ተፈጥረዋል። አንድ ጊዜ ትግራይ ውስጥ፣ ሌላ ጊዜ መተከል፣ ሌላ ጊዜ ወለጋ፣ ሌላ ጊዜ ሌላ ቦታ። ይህ ምንድን ነው? በተደጋጋሚ ለምንድን ነው ኢትዮጵያ በጥቃት የተበከለችው ብለን መጠየቅ ይኖርብናል። በጣም መሰረታዊ የሆኑ ጥያቄዎች አሉ። ምናልባት ዛሬ ልንሸፍነው አንችልም እንጂ ሌላ ጊዜ ውይይት ቢደረግበት እኔ በበኩሌ ተሳታፊ ለመሆን ዝግጁ ነኝ። ምንድን ነው ይሄ የውስጥ የስርዓት መለያየት፣ በብሔር በዘውግ መለያየት ለኢትዮጵያ አደገኛ ሁኔታ ፈጥሯል፣ ለግብጽ ደግሞ እድልታ ፈጥሮላታል። ጀነራል አልቡርሃን የሚጠቀሙበት እኮ
የሱዳኑን መሪ ነው።
የሱዳኑ መሪ ቅድም ወንድሜ አቶ ኮን እንደተናገረው አሁን ደፍራ ሱዳን ኢትዮጵያን ደፍራ አታውቅም። በአካባቢ ያለው ብቻ ህዝቡ ራሱ ይጠባበቀው ነበር። የድንበር ኮሚቴው ጥናት የሚያሳየው ህዝቡ በጣም ጠንካራ ነው፣ አገር ወዳድ ነው፣ ራሱን ለመንከባከብ ይቻላል፣ ድንበሩን አስከብሮ የቆየ ህዝብ ነው ያለበት። ግን አሁን ያለው ሁኔታ ከህወሓት ጋር ያለው ግጭት ኢትዮጵያን አድክሟታል። አንድ ጽሁፍ በቀደም ዕለት ሳነብ ነበር፣ ኢትዮጵያን ስቴት ዲስኢንተግሬት አድርጓል ይላል። እኔ ዲስኢንተግሬት አድርጋለች አልልም። ገና ኢትዮጵያ ዲስኢንተግሬት
ተበታትኗል ለማለት ነው።
ተበታትኗል ለማለት ነው። ልክ ዩጎስላቪያን ትመስላለች የሚል ነው። እኔ እሱን አልጋራም። ኢትዮጵያ ጠንካራ የሆነ ህብረተሰብ አላት። ህዝቡ መከፋፈልን አይፈልግም። ኢትዮጵያ እንድትፈረካከስና እንደ ዩጎስላቪያ እንድትሆን የማይፈልግ መሆኑን አውቃለሁ። ቅድም ወንድሜ አቶ ሰለሞን የጠየቀን ስለ እስራኤል አንድ የምጨምራት ሀሳብ አለች። ይኸውም ምንድን ነው? በእስራኤልና በኢትዮጵያ መካከል ያለውን የቆየ ግንኙነት መርሳት የለብንም፣ በፍጹም መርሳት የለብንም። ለምሳሌ ከጥቂት ወራት በፊት አንድ ትውልደ ኢትዮጵያዊ የሆነ የእስራኤል የደህንነት መስሪያ ቤት ምክትል ኃላፊ የሆነ ኢትዮጵያን ጎብኝቶ ነበር። ለምን ጎበኘ ብለን መጠየቅ ይኖርብናል። ከጀርባ ሆኖ የሚካሄደውን እንትን አናውቅም። ኔታንያሁ የእስራኤል ጠቅላይ ሚኒስትር ሱዳን የምትፈልገውን የምታውቅ አይመስለኝም ብለው የተናገሩት ነገር አለ። ምንድን ነው የምትፈልገው? ድንበር ነው? ግድቡን ነው? ምንድን ነው? መለየት አለባት የሚል እንትን አለ። ስለዚህ በእስራኤል የሚኖሩ ትውልደ ኢትዮጵያውያን 110,000 በላይ ናቸው። በየጊዜውም የሚሄዱ አሉ። እነዚያ ኢትዮጵያውያን ከኢትዮጵያውያን ከእኔ ከአቶ ኮነ ባላነሰ ደረጃ ለኢትዮጵያ የሚቆረቆሩ ወገኖቻችን በዚህ ሀገር አሉ። ስለዚህ በእስራኤልና በኢትዮጵያ መካከል ያለው ግንኙነት ስትራቴጂክ የሆነ ግንኙነት እንዲሆን እመኛለሁ። በበኩሌ መሆንም አለበት። እስራኤል ውሃውን ትፈልገዋለች የሚለው የግብፅ ትርክ ትክክል አይደለም። ውሃውን የምትፈልገው ግብፅ ናት። በረሃውን አልምታ ጥራጥሬ ለውጭ ገበያ የምታቀርብ ግብፅ ናት። እስራኤል በረሃውን በደንብ አድርጋ እየተንከባከበች ራሷን እንችላ የእርሻ ልማቷን እያካሄደች ሀገር ስለሆነች የኢትዮጵያን ውሃ ፈልጋ ወደ እስራኤል ትወስዳለች የሚለው ቅዠት የግብጾች እንትን አግባብ የሌለው ነው። ስለዚህ በእስራኤልና በኢትዮጵያ መካከል ያለው የቆየ ግንኙነት ታሪካዊ የሆነ ግንኙነት ስላለ ያንን በደንብ አድርገን መንከባከብና በኢትዮጵያና በእስራኤል መካከል ያለው ግንኙነት ጠንካራ እንዲሆን መፈለግ ይኖርብናል፣ መስራት ይኖርብናል። በአሜሪካና በኢትዮጵያ መካከል ያለውም ግንኙነት ጠንካራ ሆኖ እዚህ ያለነው ኢትዮጵያውያን፣ ትውልደ ኢትዮጵያውያን በአንድ ድምፅ ለመናገር ከቻል ቅድም አገር ቤት ውስጥ ያለው ሁኔታ የውጩን ይዳኘዋል የሚለውን ብናስብበት እመኛለሁ።
በተለይ ዶክተር አክሎግ ከዚህ ከእስራኤል ግንኙነት ጋር ቀደም ሲል የነበሩ የግብፅ መሪ ቴልአቪቭ ሄደው የአባይን ውሃ እናጠጣችኋለን ብለው ተናግረዋል ካሉበት ጊዜ ጀምሮ እስራኤልም የተወሰነ ፍላጎት በዛ ደረጃ አላት የሚሉ ይሰማሉ። ነገር ግን የተለያዩ የዓለም አቀፍ ግንኙነቶች ተንታኞች ሲናገሩ በቀጥታ ከውሃው እጠቀማለሁኝ ከማለት ይልቅ ቅድም የገለጻችኋቸው ከአረቡ ዓለም ጋር እስራኤል ያላት ግንኙነትና የደህንነቷ ሁኔታ ጫና ሊያሳድር ይችላል፣ የግብፅን ጥቅምም ትኩረት በመስጠት በኩልም የሚሉ አሉ። ውሃውን አገኛለሁ ከሚል ሳይሆን ከነዚህ ከስምምነቶቹም ሊገኙ ከሚችሉ የሰላምና የመተባበር ጥቅሞች በመነሳት ሌላው ግን ያሉት ዶክተር አክሎግ በቅርቡ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢትዮጵያ ፓርላማ ፊት ቀርበው ተናግረው ነበረ። ምናልባት የመጀመሪያው ሊሆኑ ይችላሉ፣ ወይም ደግሞ እኔ አላስታውስም ሌላ መሪ ከሳቸው በፊት ተናግሮ የነበረ ካለ ያን ጊዜ በሁለቱ ሀገሮች መካከል ያለውን ግንኙነት የወደፊቱን ሀሳብና ተስፋ ስለ ኢትዮጵያ እስራኤላውያን ምን እንደሚያስቡ ሰፋ አድርገው ዘርዘር አድርገው ተናግረዋል። እንደገለጹት ጠንከር ያለ ወዳጅነት የቆየ ወዳጅነት እንደሆነ በሁለቱ ሀገሮች መካከል በደምና በታሪክ የተሳሰረ ጭምር እንደሆነ ነው የገለጹት። ያንን ግንኙነት ግን አሁን የሰሞኑ ሁኔታ ትንሽ እዛ ላይ ሊያጠላበት ይችላል የሚል ስጋት ነው ብዙዎቹ እያንጸባረቁ የምሰማው። ይሄ እንደዚህ ሆኖ ግን በዚህ በእናንተ ጥረት ውስጥ አንድ ማንሳት የምፈልገው ጥያቄ በኢትዮጵያና በአሜሪካ መካከል ያለውን የውሃዎች ጉዳይ ትንሽ ጠጠር ያለ እንዲሆን አድርጎታል ከሚባሉ ነገሮች አንዱ ከውጭ ጉዳይ መስሪያ ቤቱ ይሄ ጉዳይ ወጥቶ ለ11 ዓመታት የተከታተለው በውጭ ጉዳይ ሚኒስቴሩ ስር የሚገኝ የውሃዎችን ጉዳይ የሚከታተል ተቋም ነው። ከዛ ወጥቶ ነው ወደ በጅሮንድ መስሪያ ቤቱ ወይም ለገንዘብ ሚኒስቴሩ እንዲሰጥ የተደረገውና በዚህ ጉዳይ ላይስ ያላችሁ አቋም ምንድን ነው? ወደ ነበረበት መመለስ አለበት ይሄ ጉዳይ ብላችሁ ታስባላችሁ ትጠይቃላችሁ ወይስ ደግሞ ማንም ያዘው ማን ለእናንተ ችግር የለውም?
አዎ፣ በአሜሪካና በኢትዮጵያ መካከል ያለው የውጭ ግንኙነት በስቴት ዲፓርትመንት በውጭ ጉዳይ ሚኒስቴርና በኢትዮጵያ መንግስት መካከል የሚካሄድ ነው እንጂ ያነ ትራምፕ ያደረጉት እኮ የውጭ ጉዳይ ሚኒስትርን ትተው ወደ በጅሮንዱ ያስተላለፉበት መሰረታዊ የሆነ ምክንያት አላቸው። እንግዲህ ያለውን ግንኙነት አሁን ለመዳሰስ በጣም አስቸጋሪ ነው። አማቻቸው ለምሳሌ የሚሰራው ስራ ነበረው ሚኒችን የበጅሮንዱ ዋና ኃላፊ የሚሰሩት ስራ ነበረ። ግን የአሜሪካ የውጭ ጉዳይ ሚኒስትር ስቴት ዲፓርትመንት በጣም በሙያቸው የተደነቁ ግለሰቦች ያሉበት ድርጅት ነው። ስለዚህ ይሄ ጉዳይ ክትትል ሊደረግበት የሚገባው በውጭ ጉዳይ ሚኒስቴር እንጂ በጅሮንዱ ገንዘብ ነው። ብድርን ይመለከታል። የሀገሪቱን ካዝና የሚመራው በጅሮንዱ ነው። ግን የውጭ ግንኙነቶቹን የሚመራው ለውጦችም ሲኖሩ ለውጦቹን የሚያስተጋባው ለባይደን መንግስት በጣም ከፍተኛ የሆነ ሚና ሊጫወት የሚችለው ከአፍሪካ ጋር ያለውን ግንኙነት ሊያድሰው የሚችለው የፓሪስ አግሪመንትንም ደብሊዎቹንም የተመሳሳይ የሆኑ ግንኙነቶቹን እንደገና በተሃድሶ ሊፈጥራቸው የሚችለው ስቴት ዲፓርትመንት ነው እንጂ ትሬዥር አይደለም። በዚህ ላይ እኛም ደብዳቤያችንን ለባይደን በሚደርስበት ጊዜ ግልባጭ የምናደርገው ለውጭ ጉዳይ ሚኒስትር ኃላፊው ነው። ብሊንከን የሚባሉ ናቸው ይመስለኛል አሁን የተሾሙት።
ቶኒ ብሊንከን ናቸው። መቼም እናንተ ትልቅ አቅም ናችሁ። በዚህ ሁኔታ እንደምገነዘበው በዓለም አቀፍ ደረጃ መንቀሳቀስ የምትችሉ ለመሆኑ የኢትዮጵያ መንግስት ባለስልጣናቱ በመረጃ በዲፕሎማሲ በሌሎች የሚያደርጉላችሁ ድጋፍ አለ እንዴ? ያገኟችኋል? አብረዋችሁ ይሰራሉ? አቶ ኮነ።
አዎ፣ በትክክል ከኢትዮጵያ መንግስት ጋራ የመናበብ እና የሚያደርጉትን የድርድር አቅጣጫና አካሄድ ከኢትዮጵያ ባለስልጣኖች በየጊዜው እየመጡ ከሚያደርጉት መግለጫዎች እንሰማለን። ይሄ የኢትዮጵያ ውሃ ጉዳዮች ምክር ቤት እና የኢትዮጵያ መንግስት የሚሄዱበት የሚጋጭ አካሄድ አለመኖሩን ለማገዝ ይረዳናል። በዛ በተጨማሪ ደግሞ ኢትዮጵያ መንግስት በሚሄድበት ሁኔታ ላይ ኢትዮጵያን ጥቅም ሊያስከብር አይችልም በሚመስለን ጉዳዮች ላይ ደግሞ ሀሳባችንን እናቀርባለን። ለምሳሌ በድርቅ ጊዜ ውሃ ይለቀቅ አይለቀቅ የሚለው የመጀመሪያው ድርድር በኢትዮጵያ እና በአሜሪካን መጥተው ባደረጉት ድርድር ላይ አቋማችንን አሳውቀናል። ይህንን የኢትዮጵያ መንግስት ተጠቅሞበት ይመስለኛል ከድርድሩ ወደ መውጣትም የረዳቸው ይመስለኛል። ስለዚህ እንናበባለን፣ አብረን እንሰራለን። ሀገራችን በእርግጥ አቅም ያላት አይደለችም። በውጭ ሀገር ያሉ እንደኛ አይነት ድርጅቶችን ለመርዳትና በዲፕሎማሲው እና በሎቢስት ደረጃ ይበልጥ እንድንሰራ የማገዝ አቅም የላትም። እንደዛ አይነት ትብብሮች የሉንም። ነገር ግን እኛ እዚህ ያለነው በራሳችን አገሪቷን ከምንረዳው ተጨማሪ በተለያዩ እርዳታዎች ይህንን ድርጅት ራን የሚያደርገው በዚህ በውጭ ያለው ፕሮፌሽናል ነው። ነገር ግን ህዳሴው ተጀምሮ እስካሁን እስከደረሰበት ድረስ ኢትዮጵያ መንግስት ያሳየው ጥንካሬ የውይይት ድርድር ስልቶቹን በተለይም ግብጽ በሚደረግበት ተጽዕኖ እና አሜሪካንን ጨምሮ በሚደረገው ተጽዕኖ ሳይረበሽ የያዘው የአቋሙ ጽናት በጣም የሚደነቅ ነው እና ይሄ ጽናት የታደሰ የተጠናከረ እንዲቀጥል የምንችለውን ሁሉ በእውቀት፣ በአዳዲስ መረጃ፣ በጠንካራ የሰው ኃይል፣ ሎጂስቲካዊ ድጋፍ፣ በዲፕሎማሲው ረገድ የምናደርገው ስራ ይቀጥላል እና ይህንን አይነት ግንኙነቶች አሉን። የኢትዮጵያ ባለስልጣናት ከውሃ ሚኒስትር ከውጭ ጉዳይ ሚኒስትር ጀምሮ በየጊዜው እየመጡ ግድቡ የደረሰበትን ወቅት ገለጻ ሲያደርጉልን ተገኝተን ለማዳመጥ ችለናል። ዶክተር አክሎግ የሚጨምሩት ካለ ደግሞ።
እሺ ዶክተር አክሎግ።
በጣም ቁልፍ ጥያቄ ነው የመጀመሪያው። በጣም ሰፊ ውይይት ያደረግነው ክቡር አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር በነበሩበት ጊዜ እሳቸውን ጋብዘን እኛ የምንሰራውን አቀረብንላቸው። እነሱም የሚፈልጉትን ነገሩን። ከዚያ በኋላ በተደጋጋሚ ክቡር ኢንጂነር ዶክተር ስለሺ እየተጋበዙ አሪዞና ያሉ ወገኖቻችን፣ በምዕራብ አሜሪካ የሚገኙ ወገኖች ወገኖቻችን እየጋበዟቸው በጣም ጥሩ ገለጻ ያደርጉልናል።
የውሃ የመስኖና የኢነርጂ ሚኒስትሩ።
አዎ ትክክል። ግን እኔ አሁንም ቢሆን በውጭ ግንኙነት በኩል በጣም ደካማ ነን። ኢትዮጵያ የተቀነባበረ የዲፕሎማቲክ ስልት የላትም። የኢትዮጵያ መንግስት የሚያደርገው ቅድም አቶ ኮን እንዳለው ጠንካራ የሆነ ብሔራዊ አቋም መኖሩ በጣም ይረዳናል፣ በጣም ይጠቅመናል። ግን በመሬት ላይ በምዕራብ አውሮፓ ለምሳሌ ትርክቱን በደንብ አጠናክሮ በዚህ ሀገር ያሉ ዲፕሎማቶች፣ የኢትዮጵያ ዲፕሎማቶች አጠናክረው ማቅረብ ይኖርባቸዋል። በተባበሩት መንግስታት ደህንነት መስሪያ ቤት በኩል ለምሳሌ ትርክቱን በደንብ አድርጎ ለመግለጽ የተቻለው አምባሳደሩ በጣም ጠንካራ ሆነው ያቀረቡት አስተሳሰብ፣ ያቀረቡት ትርክት በጣም ጠቃሚና የኢትዮጵያን አቋም በደንብ በግልጽ ስላቀረበ ነው። ስለዚህ ገና ብዙ የምንሰራው ስላለ።
አምባሳደሩ የሚሉኝ በተባበሩት መንግስታት ድርጅት የኢትዮጵያ ልዑክ አምባሳደር ታዬ አጽቀሥላሴ ነው የሚሉኝ?
አዎ፣ እሳቸው ያደረጉት እኛ የጻፍነው ደብዳቤ ለምሳሌ ደብዳቤውን በደንብ ጠንካራ ደብዳቤ ጽፈን ለተባበሩት መንግስታት አቀረብን። ግን ልክ የተናበብን ነው የሚመስለው የነበረው። አስታውሳለሁ አቶ ኮነ ነው ለእያንዳንዱ የሴኪሪቲ ካውንስል አባል የላከው። ከላከው በኋላ ያቀረቡትን ሳዳምጠው ይሄ በጣም መናበብ ማለት ይሄ ነው፣ እየተናበቡ መስራት ማለት ይሄ ነው። እና አሁንም ብዙ ገና ያልተፈቱ ችግሮች ስላሉ የግብጽ ትርክት በጣም በጣም የሚያስደነግጥና የሚያስፈራ ትርክት ስላለ አሁን መጠንቀቅ ያለብን ምንድን ነው? የባይደን አስተዳደር ደግሞ ወደ ተሳሳተ አቅጣጫ እንዳይሄድ መጠንቀቅ ይኖርብናል። እና እኔ የባይደን አስተዳደር ፍትሐዊ የሆነ አቋም ይኖረዋል የሚል እምነት አለኝ። ምክንያቱም ዲሞክራሲያዊ የሆነች ኢትዮጵያ፣ ሰላማዊ የሆነች ኢትዮጵያ፣ ሀብታም የሆነች ኢትዮጵያ፣ ሽብርተኛነትን የምትቋቋም ኢትዮጵያ እንድትፈጠር የሚፈልጉ ስለሆነ በዚያ ዙሪያ ይሄ ክርክር በሰላማዊ ሁኔታ እንዲፈታ ለማድረግ ሁላችንም በያለንበት መረባረብ አለብን። ያንን ካደረግ እርግጠኛ ነኝ ስኬታማ የሆነ ውጤት ይገኛል የሚል እምነት አለኝ። ምክንያቱም ጦርነት አማራጭ አይደለም። ምክንያቱም ጦርነት ቢከፈት ግድቡን ቢመቱት ካርቱም ብዙ መቶ ሺህ ህዝብ ያልቃል። አሁን ያለው ግድብ ቢመታ ይህን ነው እንደው እብደት ነው ወደ ጦርነት መሄድ ለእኔ እብደት ነው። እና ግብጾች አያደርጉትም የሚል እምነት አለኝ። ጫና ደግሞ ለማድረግ የሚችሉ ታላላቅ አገሮች አሉ። ራሻ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ አሜሪካ ጫና እያደረጉ የአፍሪካ አንድነት ማህበር ችግሩን እንዲፈታው ያላቸውን አቅም ቢጠቀሙበት ተመራጭ ይሆናል የሚል አቋም ነው ያለኝ። አቶ ሰለሞን፣
መቼም በእርግጥ ጦርነት አይነሳም ብሎ መመኘት እንዳይነሳ መመኘት አንድ ነገር ነው። ነገር ግን አይመጡም እንትተሽ ይመጣሉን ያዥ የሚባል ነገር አለ። በሌላ በኩል ደግሞ የሀገርም ደህንነት ጉዳይ የአካባቢም ደህንነት ጉዳይ ስለሆነ እንደው ቢነሳ የኢትዮጵያን አቅም እንደ እርሶ በዛ በድንበር አካባቢም ኮሚሽኑም ውስጥ ነበርኩኝ ስላሉ ከባለስልጣናቱም ከምታገኟቸው ገለጻዎችና ማብራሪያዎች ምን ያህል የመቋቋም አቅም ይኖራታል ብላችሁ ታስባላችሁ? በአጋጣሚ ወደዛ ሁኔታ መግባት ግድ ሆኖ ቢገኝ የብዙ ሰው ጥያቄ ነው፣ የብዙ ኢትዮጵያውያን ጥያቄ ነው፣ ይሄ ስጋትም ነው።
አዎ ጥያቄው ቁልፍ ነው። አቶ ኮነ ይጨምርበታል። ይህን ጥያቄ ጠይቀን ነበር። ሱዳን ውስጥ የኢትዮጵያ ኤምባሲ አለ። ከዚያ በጣም ጠንካራ የሆኑ ኢትዮጵያውያን አሉ የሚከራከሩ ለኢትዮጵያ። የህዳሴ ግድብ እጅግ በጣም አስደናቂ በሆነ ደረጃ ጥበቃ እየተደረገለት ነው። እርግጥ ነው ሲናሪዮን እንደው ወደፊት ሊመጣ ይችላል ብሎ አስቀድሞ ማሰብ በጣም ወሳኝ ነው። በጣም ወሳኝ ነው። በዚያ ስመለከተው የህዳሴ ግድብ እንክብካቤ እየተደረገለት መሆኑን እና ከፍተኛ የሆነ ክትትል እንደሚደረግ መሳሪያዎች እንዳሉ በደንብ ተገንዝቤያለሁ። ያነ ጥሩ ነው። ግን በተጨማሪ ደግሞ የኢትዮጵያን ህዝብ ወሳኝ ሚና መስጠት ይኖርብናል። ኢትዮጵያ ያልተጠቃቸው የአድዋን ድል ለመጎናጸፍ የቻለችው ከዚያም በፊት እና ከዚያም በኋላ ጠንካራ ነጻ ሉዓላዊነቷን ያስከበረች ሀገር የሆነችበት ዋና ምክንያት የህዝቡ አንድነት ነው። የህዝቡ ታታሪነት፣ የመከላከያ ኃይሉ የኢትዮጵያ አሁን ባለው አቅጣጫ ስመለከተው ኢትዮጵያዊነቱን አንግቦ የያዘ ተቋም ነው። እንዲያው በኢትዮጵያ ውስጥ ብሔራዊ አቋም ያለው ጠንካራ የሆነ ተቋም የትኛው ነው ብዬ ብጠየቅ እኔ በበኩሌ መከላከያ ኃይሉን ነው የምጠቅሰው። ይህ መከላከያ ኃይል ደግሞ ከህዝብ ጋር ያለው ፍቅርና ግንኙነት ለእኛ አሴት ነው። በጣም ትልቅ ትልቅ ለኢትዮጵያ የጀርባ አጥንት ሆኖ የሚሰራ አውታር ስለሆነ ያስካለ ድረስ እኔ ኢትዮጵያ ትጠቃለች ብዬ አሰጋም። ግን በጣም አስቸጋሪ ሆኖ የማገኘው አቶ ሰለሞን በጣም የሚያሳፍረኝና የሚያሳዝረኝ የእርስ በርስ ንትርኩና በውስጥ ያለው ክህደት ለግብጾች አገልጋይነት፣ ይሄ ያሳስበኛል፣ እጅግ በጣም ያሳስበኛል። ወንፊት የሆነ ሁኔታ የሚፈጥርበት የውስጥ አለመግባባት፣ ዝም ብሎ በብሔር በዘውግ መደራጀት በፍጹም አያዋጣንም። ለጥቃት የሚያጋልጠን የብሔር ልዩነት ነው። ይህ ልዩነት እስካለ ድረስ ችግሮች ይፈጠሩብናል። የመከላከያ ኃይሉ አቅምና ጥንካሬ ኮሚትመንት፣ ለአገር ያለው ፍቅር እንዳለ ሆኖ ነገር ግን በውስጥ ያለው መከፋፈል አደጋ ይፈጥርብናል የሚል እምነት አለኝ። ይህ እንዳይሆን ደግሞ ወደ ኢትዮጵያዊነት ብንሸጋገር ይቺ ሀገር ጠንካራ የሆነ ኢኮኖሚ ለመመስረት ትችላለች። አሁን ባለው ሁኔታ ግን ይሄ አንዱ በሌላው ላይ ቅርምት፣ ተተኪነት የመሳሰሉ ነገሮች ካሉ ተጠቂነታችን ቮነራብሊቲ የሚባለው ፈረንጆች የሚሉት ቮነራብል ናት፣ ስጋት ያደረባት ሀገር ናት የሚሉት ተጋላጭ ናት የሚሉት እንዳይሆን እፈራለሁኝ። እና አደራ የምለው እባካችሁ በኢትዮጵያዊነታችን፣ በአንድነታችን፣ በልማታችን ላይ ትኩረት እናድርግ፣ ሀገራችንን እንጠብቃት በሚል ነው።
ይህ የውይይቱ ክፍል ለዛሬ በዚህ ተጠናቀቀ። ሙሉ ውይይት በዌብሳይታችን እና በማህበራዊ ገጻችን ላይ ይወጣል። ተከታተሉት። በወቅቱ የዩናይትድ ስቴትስ ፖለቲካ እና የአባይ ፖለቲካ፣ በሱዳን እና በግብፅ ያሉ የዚህ ወቅት አቋሞችና ሀሳቦች፣ እንዲሁም የመንግስታቱን ድርጅት እና የአፍሪካ ህብረት ጥረቶች እና የድርድር ሂደቶችን ያካተተ ዘገባ ይዘን ለመመለስ እየሰራን ነው። እንደተጠናቀቀ እናስደምጣችኋለን። የኢትዮጵያ የውሃ ጉዳዮች መማክርት ጉባኤ ሊቀመንበር ዶክተር አክሎክ ቢራራ የጉባኤውን የህዝብ ግንኙነት ኃላፊ አቶ ኮነ ፍሳን ለጊዜያቸውና ለትብብራቸው እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። ባለፈው ረቡዕ ጥር 12 2013 ዓ.ም ዩናይትድ ስቴትስ ውስጥ የተከናወነውን የስልጣን ሽግግርና የአሜሪካን ዲሞክራሲ የተመለከተ ዘገባ ይቀርባል። ጽዮን ግርማ በዩናይትድ ስቴትስ የሚገኙ ሁለት እንግዶችን አነጋግራለች። ቀጥሎ ይሰማል።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አስተዳደር ለሚቀጥሉት 4 ዓመታት አገሪቱን ለማስተዳደር የሚያስችላቸውን ስልጣን በአውሮፓውያኑ የቀን አቆጣጠር ጥር 22/2021 ዓ.ም በኢትዮጵያ ደግሞ ጥር 12/2013 ዓ.ም ከተረከቡና በዓለ ሲመታቸውም በዋሽንግተን ዲሲ ከተከናወነ 2 ሳምንት ሊሞላው ነው። በየ4 ዓመቱ አንዴ በዩናይትድ ስቴትስ የሚደረገው ሰላማዊው የአሜሪካን ፕሬዚዳንታዊ የስልጣን ሽግግር እንደ ዋና የዴሞክራሲ ባህል መገለጫ ተደርጎ የሚቆጠር ነው። በኒውዮርክ የምትገኘው ወጣቷ የህግ ባለሙያ ማስተዋል ታደሰ ቀደም ሲል የቀድሞ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች የህዝብ ተወካዮች ምክር ቤት ህንፃን ከወረሩና ጥቃት ከፈጸሙ በኋላ ተከታትለው የተሰሙት ዛቻዎች ከፈጠሩት ስጋት በኋላ የስልጣን ሽግግሩ ሂደት በሰላም ማለፉ በጣም መልካም ጎን ነበር ትላለች።
ከዛ በኋላ ነው ያለኝ እንግዲህ ምን ያክል ተቋሞቻቸው እና ደግሞ የዲሞክራሲ ባህሉ ራሱ ለ4 ዓመት ምን ያክል ተቋቁሞ የነበረውን በሽ ተቋቁሞ መጥቷል የሚለውን የምናየው ገና ነው። ያው እየተጀመረ ነው። አንዳንድ ፖሊሲ ለውጦች እያደረጉ ነው ፕሬዚደንት ባይደን። አሁን እያየ ነው እንሄዳለን ምን ያክል የተሰራው ተቋሞቹም የሰዎችም ለውጦች በየመስሪያ ቤቶች ያሉት ያክል ሌጋሲ ይኖራቸዋል አዲሱ አድሚኒስትሬሽን ላይ ወይስ በቀላሉ የሚቀየሩ ለውጦች አሉ የሚለውን የምናየው ገና ነው ብዬ አስባለሁ። ግን ኦልሬዲ እንዳየነው ፕሬዚዳንቱ ዲሞክራሲን ይጎዳሉ ወይም ደግሞ የአሜሪካን ቫሊዮች መርሆች የሚባሉትን ነገሮች ይጎዳሉ ብሎ ያሰባቸውን ፖሊሲዎች ከአሁን ለምሳሌ ኢሚግሬሽን ላይ እንዳየነው ደግሞ አንዳንድ ሚሊታሪውም ላይ የተደረጉ የነበሩትን መብት ይነፍጋሉ የሚባሉትን ፖሊሲዎች እየቀረባቸው ነው። እነሱንም ደግሞ ኢሚግሬሽን ለውጥ ያመጡትን ባይደን ያወጡትን ኤግዚኪቲቭ ኦርደር የትራምፕ ሀሳብን የሚጋሩ የቴክሳስ ገቨርነር ከሰው ፍርድ ቤቶች አቁመውታል የባይደንን አዲስ ፖሊሲ። እዚህ ላይ ማየው እንግዲህ ተቋሞቹ እንደ ፍርድ ቤት ያሉ እንደ ሚዲያ ያሉ ተቋሞች አሁንም የዲሞክራሲ እሴቱን እና ዋና ዋና ባህሪዎቹን እየጠበቁ ይሄዳሉ የሚል እምነት ነው ያለኝ። ግን ባህሉን እንደዚሁ ያመጣውን የሆነ የጭንቀትን ጉዳይ ይሄ የትራምፕ 4 ዓመት ያመጣውን የባህል ለውጥ ቀስ በቀስ እየተለወጠ ይሄዳል ብዬ የማስበው ያው ተስፋ የመቁረጥ ነገር እንደውም የለኝም ብዬ አስባለሁ። በተለይ ስላየናቸው ተፈትነው የተወሰኑ ተቋማት ሬዚስት ማድረጋቸውም ስላየ እንደዛ ነው የሚሰማኝ።
ባለፉት 4 ዓመታት ውስጥ የተወካዮችና የመወሰኛ ምክር ቤቱ የተለያየ አቋም በሚያራምዱ እንደራሴዎች ቢያዙም በፍርድ ቤትና በምክር ቤቱ ውስጥ ህገ መንግስቱን የማስጠበቅ ሂደቶች ታይተዋል ብላለች።
የፍርድ ቤቶቹ ነው በተለይ ያየ ነው ሲፈተኑ ያየ ነው ባለፉት 4 ዓመት ማለት ነው። የፕሬዚዳንቱን ስልጣን በመገደብ ወይም ደግሞ ትርጉም ሰጥቶ ለሌሎች ሀሳቡን ፖሊሲውን ገፍተው ለሚመጡ ሰዎች ትንሽ እርዳታ እየሰጡ የነበረው የተወሰነ ፍርድ ቤቶቹ ናቸው። ከዛ ባለፈ ደግሞ ኮንግረስም እንደምናየው ሴኔትና ኮንግረሱ በተለያዩ ፓርቲዎች ተይዘው ግን ቼክ እየተደራረጉ ነው የሄዱት። ስለዚህ እንግዲህ ተቋሞቹ ናቸው ኦልቲሜትሊ አንድን የዲሞክራሲ ስርዓት እንዲቀጥልና በአንድ አካል ብቻ ፖለቲካው እንዳይጠቀለል ወይም ዲክቴተርሽፕ አይነት ኦቶሪታሪያን የሆነ ኔቸር እንዳይኖረው የሚያደርጉት። በተለያየ ጊዜ ፓርቲዎቹ የተለያየ አይነት የስልጣን ሀይል ሊኖራቸው ይችላል። አንዳንድ ጊዜ እኩል 50-50 ኦልሞስት ሴኔቱን አንዱ ኮንግረሱን ሀውሱን አንዱ ፓርቲ ይዞ በጣም ለውሳኔ ሁሉ የሚከብድ ወይም ደግሞ ዴድሎክ ብዙ ጊዜ የሚያጋጥምበት ሂደት ሊኖር ይችላል። ግን ምንም ሆነ ምን ከፖለቲካው አልፈው ህጎቹን መመሪያዎቹ የእነዚህን ተቋማት ህጎች መመሪያዎች ከዛም ባለፈ ደግሞ እነዛን ሁሉ የሚገዛውን ህገ መንግስቱን የማክበር ግዴታ አለባቸው። እንደራሴዎችን ቃለ መሀላ ሲፈጽሙ በፓርቲያቸው ህግ ሳይሆን በህገ መንግስቱ ህግ እንደሚመሩ አልቲሜትሊ መጨረሻ ላይ ሱናምነው ስለሚገቡ አሁን እንዳየነው ባለፈ ኮንግረሱ በተቃዋሚዎች የተያዘ እና ኢንሰሬክሽኑ ያጋጠመም ጊዜ አንዳንድ የሪፐብሊካን እንደራሴዎች እንዳሉት ምንም ሆነ ምን እኔ የህገ መንግስቱን ላስጠብቅ ቃል ገብቼ ነው የምገባው ብለው በጣም በሀይለኛ እንትን የራሳቸውን ደጋፊዎች የገፉ እንደራሴዎች ነበሩ። ያ ማለት እንግዲህ ከፖለቲካ ባለፈ ከሁሉም ነገር ቀድሞ የአሜሪካን ህገ መንግስት ለማስጠበቅ ነው ብለው ነው ራሳቸውን የሚተረጉሙት የራሳቸውን ኃላፊነት። ስለዚህ ተቋማት ስንልም ያው ህገ መንግስቱን ተመስርተው የመጡ ተቋማት ስለሆኑ ፍርድ ቤቶቹም አሁን ያላቸው ደግሞ በህገ መንግስቱ የተደነገጉ የስልጣን ክፍፍሎች እነሱን የማስጠበቅ ግዴታ ሁሉም መንግስት አንደኛ የህዝብ እንደራሴዎች ተመርጠው የገቡ እንደራሴዎች፣ ከዛ ባለፈ ግን የተቋማቱ ሰራተኞችም ያ ነው ዋናው የሚገዛቸው ነገር። እኛ ሀገር፣ ሌሎችም አፍሪካ ሀገሮች ወይም ዲሞክራሲ ብዙ ያልሰረጸበት አካባቢ የምናየው እሱን መርህ ያለመቀበል ነው። ፖለቲካን ከህገ መንግስት ወይም ከህጎች አሳልፎ ህጉ በሚፈቅደው መልኩ ኦፍኮርስ ህግ ለመቀየር መንቀሳቀስ የዲሞክራሲ ዋናው አካል ነው። ግን ህገ መንግስቱ በማይፈቅደው መልኩ ፖለቲካን ማስቀደም ነው አንደኛ የዲሞክራሲ ባህል እንዳያድግ የሚያደርግ።
ይህንን የዲሞክራሲ ባህል ለማስጠበቅም የትኛው ተቋም ጠንካራ ነው፣ የትኛውስ የበለጠ መጠንከር አለበት የሚለውን ያሳየ ሂደትም ነበር ብላለች። በኦሪገን ዩኒቨርሲቲ ሚዲያና ኮሚኒኬሽን የዶክትሬት ተማሪው አቶ ጉባኤ ጉንደርታ ጠንካራውና ለዓለም ህዝብ ምሳሌ ሆነው የዩናይትድ ስቴትስ ዴሞክራሲያዊ የፕሬዝዳንታዊ የስልጣን ሽግግር የተንገዳገደ ቢመስልም ነገር ግን ተመራጩ ፕሬዝዳንት ጆ ባይደን በገቡት ቃል መሰረት አንድነት እንዲፈጠር ያደርጋሉ በሚል ተስፋን አድርጓል።
እኔ የመረጡኝም ያልመረጡኝም አሜሪካውያን ፕሬዝዳንት ነው ሆነው የሁለቱንም ድምጽ እየሰማው ነው ማስተዳደረው ነው እንግዲህ ሲሉ የሰማናቸው ፕሬዝዳንት ትራምፕ ከመነሻውም እንደዚህ አይነት እሳቸውን የሚወዱ እሳቸውን የሚያደንቁ እሳቸውን የሚደግፉ አሜሪካውያን ብቻ ነበረ የእናንተ ፕሬዚዳንት ነኝ ብሎ እንትን ሲል ነበር። ከእሳቸው በፊት የነበሩት ፕሬዚዳንት ኦባማ በትረስልጣናቸውን ሲረከቡ ያደረጉት ንግግር ወደኋላ ሄደን ብንመለከት የመረጣችሁኝም ያልመረጣችሁኝም እንግዲህ ከዛሬ ጀምሮ ፕሬዚዳንታችሁ እኔ ነኝ፣ ሁላችሁንም በአንድ አይን እኩል አያቸዋለሁ የሚል ንግግር አድርገው ነበር። በጆ ባይደን እና ፕሬዚዳንቱ ካማላ ሃሪስ ወደፊት እንግዲህ አሁን የተናገሩትን ተስፋ ያደረጉትን ነገር ያንን ያደርጋሉ ብዬ ነው ማምነው። የሁሉንም ድምፅ በመስማት አገሪቷን አሁን ካለችበት እጅግ የተከፋፈለ ሁኔታ ወደፊት ይወስዳሉ ብዬ ተስፋ አድርጋለሁ።
የህግ ባለሙያ ማስተዋል የተነቃነቀውን ባህል የነበረበት ቦታ ለመመለስ አዲሱ አስተዳደር ብዙ ስራ ይጠብቀዋል ትላለች።
እንግዲህ በጣም ትልቅ ስራ ነው የሚጠብቃቸው እንደሚሉት ራሳቸውም። አንደኛ የፖለቲካ ባህሉን በጣም ተቀይሯል። ድሮ መባል የማይፈቀድ ወይም ደግሞ በህግ ባትከለክዩ በባህል ደረጃ ተቀባይነት የሌላቸው ነገሮች አሁን በዋናው ሚዲያዎችም በማህበራዊ ሚዲያዎችም ላይ በጣም የተለመዱ ሆኗል። እነዚህ ደግሞ ፖለቲካውን በጣም ጫፍና ጫፍ እንዲሆን ፖላራይዝድ እንዲሆን አድርጎታል። ስለዚህ ይህንን ለመቀየር ባህሉን የመቀየር ሂደቱ ራሱ አንዱን ራስ የቻለ ስራ ይመስለኛል። ከዛ ደግሞ በፖሊሲ ጉዳይ ላይ በጣም ተዋርቀዋል ፓርቲዎቹ በሪፐብሊካን በዴሞክራቲስ መካከል። የጫፍና ጫፍ ካሉት ቡድኖችም ባለፈ ኤክስትሪም ራይት ዊንግ እና ኤክስትሪም ሌፍት ዊንግ እያሉ በጣም ጫፍና ጫፍ የሆኑ ትኖች ተፈጥሯል እና እነሱንም ወደ መሀል የማምጣቱ ጉዳይ በጣም ከባድ ይሆናል። ከዛ ተቋሞቹ የሚለው ነው። ተቋሞቹ ላይ በጣም ብዙ የተወሰኑ ለውጦች የተለያዩ ከዚህ በፊት ኦባማ በነበረ ወይም ዴሞክራቲስ በነበሩ ጊዜ ያስቀመጧቸው ቼክ and oversights ወይም መከታተያ ሜካኒዝሞችን ትራምፕ አንስቷቸዋል። እነዚህ ነገሮች መልሶ የማምጣት ከዛ ደግሞ ኢፌክቲቭ እንዲሆኑ በህዝብም ተቀባይነት እንዲያገኙ የሚያደርጉ ይሄ የተቋም ግንባታ ወይም ደግሞ ድጋሚ የማስተካከል ሂደቱም አንድ ነገር ነው። ከዛ ባለፈ ያው ሲቪል ሶሳይቲው ላይ ያለውን የፍራቻ እና በተለይ ስደተኞች ላይ አዳዲስ የመጡ የትራምፕ ህጎች ያመጣቸውን የስነ ልቦና ችግሮች መልሶ በቂ ማስተካከል ሂደቱም በጣም ትልቅ ፕሮሰስ ይጠይቃል። የውጭ ግንኙነቱን ሌሎቹን ነገር ትተናቸው ማለት ነው።
አቶ ጉባኤ በተለይ ማህበራዊ ሚዲያው ላይ የሚደረጉ እሰጥ አገባዎች ከፍተኛ ተጽዕኖ እንደነበራቸው ገልጾ ይህንን ከግለሰብ ጀምሮ ጥንቃቄ በመውሰድ ለውጥ ማምጣት ይቻላል ይላል።
አሁን ትልቁ ችግር በዚህ በተለይ ሶሻል ሚዲያውን በሚመለከት ፌክ ኒውስ የምንለው የተሳሳተ የውሸት መረጃዎች የሚያሰራጩ አካላት በጣም በዝተዋል በዚህ ሰዓት እና ያንን አሁን እዚህም ጋር በፕሬዚዳንቱ እሳቸው ያሰራጩት የሐሰት መረጃ እንዳለ ሆኖ ያንን ለማሰራጨት በይበልጥ ሶሻል ሚዲያው ትልቅ ሚና ነበረው እና በተለይ ያንን ፋይት ማድረግ ያንን መዋጋት ያስፈልጋል። ሰዎች ያላቸውን አጋጣሚ በመጠቀም የውሸት የሆኑ ነገሮችን ምክንያቱም ይሄ ሁሉ ነገር አሁን ይሄ ሁሉ ጉዳት ሊደርስ የቻለው የሐሰት መረጃዎች የሐሰት የፈጠራ ትርክቶች ያመጡት የኃይል እርምጃ ነው እና ያ ደግሞ ከላይ ሲመጣ በተለይ ከፕሬዝዳንት ደረጃ ወደ ህዝቡ ሲወርድ እንግዲህ ህዝቡ ለዛ ሰው የሚሰጠው አመኔታ አለ እና ያ ሁሉም ሰው ያንን መዋጋት አለበት። ምክንያቱም ይሄ ችግር የተከሰተው የሐሰት መረጃዎች ያደረሱት ችግር ነው ማለት ይቻላል።
በሌላ በኩል ከማህበራዊ ትስስር ገጾች አንዱ የሆነው የፌስቡክ ዋና መሪ ማርክ ዘከርበርግ በዩናይትድ ስቴትስ የሚገኙ ሲቪክና ፖለቲካን መሰረት አድርገው የሚንቀሳቀሱ ቡድኖች እንቅስቃሴያቸውን ለማካሄድ የፌስቡክ መተግበሪያን እንዳይጠቀሙ ባለፈው ሳምንት ምክረ ሀሳብ አቅርበዋል። ኩባንያው ካለፈው ጥቅምት ወር ጀምሮ ለዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፖለቲካ ቡድኖች ፌስቡክን እንዳይጠቀሙ በጊዜያዊነት አሳልፎት የነበረውን ውሳኔ አሁን በቋሚነት ማድረጉን ይፋ አድርጓል። በቀጣይም ይህን ፖሊሲውን ወደ ዓለም አቀፍ ደረጃ የማሳደግ እቅድ እንዳለውም ገልጿል። በሌላ በኩል በምክር ቤቱ ህንጻ ላይ የተፈጸመውን ጥቃት አስመልክቶ ግለሰቦች በካሜራ እየተለዩ እየታሰሩና እየተከሰሱ ይገኛሉ። የዩናይትድ ስቴትስ ህግ አውጪዎች ህንጻውን በመውረር የተፈጸመውን ድርጊት አስመልክቶ በምክር ቤቱ ህንጻ ጠባቂ ፖሊሶችና ህግ አስከባሪዎች ላይ ምርመራ እንዲደረግ በገፉት መሰረት የምርመራ ስራዎች ቀጥለዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕ ለስልጣን ሲሉ በዚህ ወር መጀመሪያ ላይ ደጋፊዎቻቸው በምክር ቤቱ ላይ በደቦ የፈጸሙትን ጥቃት አነሳስተዋል በሚል እንዲከሰሱ የቀረበባቸውን የክስ አንቀጽ በቃለ መሐላም ለሴኔቱ ቀርቧል። ጥፋት ፈጽመዋል በሚል የተጠረጠሩ የትኛው ማካል ለህግ ማቅረብ የዲሞክራሲ ባህል አንዱ መገለጫ ነው ትላለች የህግ ባለሙያዋ ማስተዋል።
አንደኛው ያው እዛ ላይ ያለው ክስ ኢንሳይትመንት ነው። ኢንሳይት አድርገዋል ህገ መንግስቱ ያስቀመጠውን ለህግ አውጪው የሰጠውን ስልጣን የምርጫውን ውጤት ባለመቀበል ኃይልን በመጠቀም የሚቀጥለውን ፕሬዚደንት ስልጣን እንዳይረከብ የማድረግ ኢንሳይትመንት ይወነጀላሉ ፕሬዚዳንቱ። እንግዲህ አሁን ይሄንን በምን መልኩ ነው ሪፐብሊካኖቹ እየገፉ ያሉትን በምን መልኩ ነው ፕሬዚዳንቱ ይሄንን ያደረጉት የተናገሩት አንድ ቀን ቀደም ብሎ የተናገሩት ንግግር ኢንሳይት አድርጓል ወይስ የፖለቲካ ግብግብ ነው የሚል አለ። እዛው ኃይል እርምጃው ላይ የተሳተፉት ሰዎች ግን አሁን ሰሞኑንም እያየን ነው እየታሰሩ ነው በየተለያዩ ስቴቶች። ብዙዎቹ ቫይለንስ ተጠቅመው ኃይልን ተጠቅመው ይህንን ትልቅ አዳራሽ ወይም ፕሮፐርቲ ገፍተው ሄደዋል። ያ በጣም ክሊር የሆኑ ክሶች የሚመጡባቸው አሉ ከኃይል ከመጠቀማቸው እና ደግሞ ፖሊስ አካላትም ላይ የደረሱ እርምጃ ቲንክ አንድ አምስት ሰዎች ሞተዋል በአጠቃላይ ሰው ከሱ ጋር የሚመጡ ነገሮች አሉ። ግን በጣም ለዲሞክራሲ ላለበት ሁኔታ ጥያቄ ውስጥ የሚከተው የፕሬዚዳንቱ የሌሎች የፖለቲካ አካላት ንግግሮች፣ እርምጃዎች ምን ያክል እዚህ ጫፍ ላይ እንዲደርሱ አድርገዋል። ይህ ተጠያቂነት የህግ ተጠያቂነት የሚያመጣ ጉዳይ ነው ወይ የሚለው ነው።
የህዝብ ተወካዮች ምክር ቤት እንደራሴዎች የቀድሞ ፕሬዚዳንት ዶናልድ ትራምፕ በህገ ወጥ መንገድ ስልጣን ላይ ለመቆየት ሲሉ ምርጫው ተጭበርብሯል በማለት ደጋፊዎቻቸው የምክር ቤቱን ህንፃ ወረው ጥቃት እንዲፈጽሙ አድርገዋል በሚል የቀረበውን የክስ አንቀጽ በይፋ ለመወሰኛ ምክር ቤቱ አስገብተዋል። ዶናልድ ትራምፕ በደቦ የተደራጁ ጥቃት አድራሾች ምክር ቤቱን እንዲወሩ በማነሳሳት እጃቸው እንዳለበትም ተጠቅሷል። በዚህ እርሳቸው አነሳስተውታል በተባለው ረብሻ በተፈጸመው ጥቃትም የአምስት ሰዎች ህይወት አልፏል። የትራምፕ ክስ በይፋ የሚታይበት ጊዜ በዲሞክራቶችና ሪፐብሊካኖች ውይይት ተደርጎበት ለአቃቤ ህግና ለትራምፕ ተከላካይ ጠበቆች የዝግጅት ጊዜ ለመስጠት እንዲቻል በሚል የካቲት 1 2013 ዓ.ም እንዲጀመር ቀነ ቀጠሮ ተቆርጦለታል።
ይህ የልፈበደ በአምቦ ከተማ እያደረጋቸው በሚገኙ ሰናይ ተግባራት የሚታወቅ ወጣት ነው። በከተማው ነዋሪዎች ዘንድ የሚታወቀው የአምቦ ህጻናትንና አረጋውያን በጎ አገልግሎትን ሲል በመሰረተው ተቋም ተግባራት ነው። ለበርካታ አረጋውያንና ህጻናት ህይወት መቃናት ምክንያት እየሆነ የሚገኘውን ይህንን ወጣት የአምቦ ዘጋቢያችን ናኮር መልካ አነጋግሮ ቀጣዩን ዘገባ ልኳል።
ወጣት ዮኤል ከበደ ይባላል። በአምቦ ከተማ ተወልዶ ያደገው ይህ ወጣት የአምቦ ህጻናትና አረጋውያን በጎ አገልግሎት ድርጅትን መስርቶ ለበርካታ ህጻናትና አረጋውያን ድጋፍ እያደረገ እንደሚገኝ ተናግሯል። ወደዚህ በጎ አገልግሎት ተግባር እንዲገባ ምክንያት ስለሆነውም ይገልጻል። ዮኤል
አምቦ ተወልጄ ያደግኩኝ፣ ለትምህርት አዲስ አበባ ገባሁኝ። ከዛ ሳልጨርስ ወጣ ወደ ሌላ ሀገር ወደ ካናዳ ገብቼም ተምሬም ኖሬም ነበረ። ከዛ በኋላ ወደዚህ በጎ አገልግሎት ማለት ነው የገባው። ከድሮም ጀምሮ ከትንሽነቴም ውስጥ ያደገ መሰለኝ ሼር በማድረግ አምናለሁ፣ ያለን በማጋራት በእንደዚህ አይነት ነገሮች አምናለሁ። እና በዚህ አይነት ነገር ያገኛል ብዙ ጓደኞቼ። ትልቅ ቸር ነኝ እንዲህ ያልኩ አይደለም፣ ግን ውስጥ ያለ ነገር እና ውስጥ ላለ ነገር ትኖራለ፣ ሳትወድ በግድ ወደዛ መስመር ላይ ትገባለ። የድርጅታችን ስም ማለት ነው ነው አምቦ ህጻናትና አረጋውያን በጎ አድራጎት ድርጅት ነው የሚለው። ሳነሳ ሲጀምር ይሄን ነገር አምቦ ላይ ብቻ ሳይሆን አምቦ በጎ በማድረግ የምትታወቅ ሀገር ነች ብዬ ማለት ነው እና በሀገሪቷ ዙሪያ በተለያየ አቅጣጫ ይህንን የበጎ አድራጎት ሁለቱንም ያማከለ ህጻናትንና አረጋውያንን ያማከለ ሴንተር ስለሌለ በብዙ ስፍራ ላይ እና እነዚህን ችግሮች ደግሞ በብዙ ቦታዎች ላይ ስላየው ከዛ አንጻር ነው ስሙን ያወጣሁለትን። ከተመሰረተ 1-7 ወር ነው። ከዛ ወደ ስራ ከገባን ደግሞ ወደ 5 ወር ሊሆነን ነው ማለት ነው። እንዲጀምር ያነሳሳኝ መጀመሪያ ከካናዳ ወደ በአንድ አጋጣሚ ከ7 ዓመት በፊት መጥቼ ያየኋቸው ነገሮች ከባድ ነበሩ። በጎዳና ላይ አረጋውያንን ተቸግረው አይነበር ህጻናትን ያለኝን ብር እየዘረዘርኩ ከ50 በላዩን የማድርገው ግን ጎዳና ላይ ነበረ የምሰጠው ማለት ነው። ሁሌ እንዲያድርጌ የምወጣው ሆኖ አላገኘሁም። ውስጤ እረፍት አጣ። ከዛ ጊዜ በኋላ
ወጣቱ ወደዚህ በጎ አገልግሎት ተግባር ለመግባት የገዛ ንብረቱን መሸጡን ገልጿል። በአሁኑ ጊዜ በጎ ፈቃደኞችና አንዳንድ ድርጅቶች ከጎኑ የቆሙ መሆኑን በመጥቀስ ለወደፊቱ ስላቀደው ማብራርቷል።
የፊኒሽ ግሩፖች ነበሩ ፊንላንዳውያን ማለት ነውና ነሪታ ይባላሉ ነጃስሚን ይባላሉና ሆነ አጋጣሚ ስንተዋወቅ ክላይቶማስ የሚባል ልጅ አለና እኔ ያገናኘበት ከዛ ወራ ከኔ ጋር ከተነጋገርን በኋላ መጣችሁ ማየት ይችላልላችኋል ሶስት ሆነን እንመጣለን ቢሉ ሶስት ሆናችሁ የምትመጡ ከሆነ ብዙ ሰዎች ችግረኞች ስላሉ ሁለት ሁለት ሻንጣ ይዛችሁ ልብስና ጫማ ይዛችሁ ነውና ከዛም በኋላ እሱንም እንሰጣችኋለን እንዲያርጋችሁ የምትመጡ ከሆነ መምጣት ትችላላችሁ ካልሆነ አልኳቸው አትመጡ ምናምን አልኳቸው ማለት በጣም ገረማቸው መጡ አይ ልብሱን ይዘው የተለያየ ነገር ዲስትሪቢዩት አደረግን እና አብረን ብንሰራ ደስ ይለኛል አለች ሄዱ እነሱም አስበውበት ወዲያው ኮሚኒኬት አደረጉኝና በጀቱ ማለት 500 ዩሮ መጀመሪያ ላይ እንትን ሲሉ እኔ እነሱ በጀት ሲበጅቱ ለአስር ሰው እኔ በዛ በጀት ማለት ነውና ወደ 60 ሰዎች አካባቢ መረዳት እንዲችሉ እንዳቅም ማለት እነሱ 1500 ዩሮ ይረዱ ይሄ ደግሞ የወጪያችንን 60% ይሄ ነው በተቀጠ 20,000 ወጪያችን ይሄን ያህል ነው እነሱ ደግሞ ከበር የሚያደርጉት ወደ 60,000 አካባቢ ነው ማለት ነው እኔ 40,000 ለራፌ ላይ መድብ ያለሁ ከዛ በተረፈ ደግሞ ሰዎች ልባቸው ሲነሳሳ ከከሌባካችሁን እንምለው ነገር የለም ያለውንም እንሰራውን ስራ ግን አፋይናል ሰዎች ልባቸው ይነሳሳና የሚችለው $50 የሚችለው $20 የሚችለው ደግሞ 100 ብር 200 ብር የሚሰጠኝም ሰው ማለት ነውና እነዚህ ሁሉ አንድ ላይ አመጣቸው 100 ሺህ ምናምን ማልሙላንት ይሄንን ነገር ሰራተኞች አሉ የስራ ድልን በተራ በተመለከተ 11 ሰራተኞች ነው ያለን ማለት ነው እኔ ቮለንቲር ነኝ እምከፈለው እንትን የለኝም ሁሉም ግን ኮሚትድ ሆነው ነው የሚሰሩት
ወይዘሪት ዝናሽ አጀማ የበጎ አድራጎቱ ድርጅት መርሃ ግብር አስተባባሪ ነች በአሁኑ ጊዜ ድጋፍ ስለሚደረግላቸው ለሰዎችና ስለ ኢዩኤል ያለቻላት
አያምፖ የልጆች እና አረጋውያን በጎ አድራጎት ድርጅት አጠቃላይ ወደ 600 ሰዎችን በአምቦና በአምቦ ዙሪያ ያሉ ሰዎችን ይረዳል ከነሱ ውስጥ 320ዎቹ የምናገኘው እርዳታ ዳይሬክትሊ የሚያገኙ ሰዎች ናቸው 38ዎቹ ደግሞ በሴንተር ውስጥ የሚረዱ ሰዎች ናቸው ሴንተር ውስጥ ስንል ሁሉንም ነገር ችለናቸው ነው ምግብ አልባሳትን ታማኝ ማኪን ቤት ብንሽታቸው አለ እንደዚህ ነው የምናኖራቸው አረጋውያን እንደዛውም ደግሞ የጎዳና ልጆች በጎዳና የሚያገኙ ልጆች አሉ የድርጅቱ መስራች ሲቪል ከበደ ነው የአምቦ ተወላጅ ነው እንደምናውቀው አምቦ በጦርነት በብዙ ነገር የተጎዳች ከተማ ነች ብዙ ችግርተኞች ያሉባት ከተማ ነች እቺን አገሬን እቺን የፖለቲካዋን ከተማ እንዴት ልርዳ በሚል ነው የጀመረው በዚሁ ሀሳብ ጀምሮ አሁን ስራው ላይ ነው ተቋማሪም እንደመሆኑ መጠን ጥሩ ተስፋ የሚሰጡ ነገሮች አሉ የሰዎች ሪስፖንስ በጣም ደስ የሚል ነው
ድጋፍ ከሚደረግላቸው ህጻናትና አረጋውያን መካከልም ያነጋገርኳቸው እንዲህ ብለዋል
ስሜ ተመስገን ተረፋ ነው
እሺ
ጎዳና ላይ ነው የምኖረው ሲጋራና ጭስ አለን ጫት እንበላለን አረቄን ጠጣለን እንሰራለን ማዳበሪያ ውስጥ ነው የምናድረው መሬት ነው የምናድረው እኔ አሁን ገና ሁኔታ ውስጥ ነው ያለሁት እዚህ ልጆችን አሳድጋለሁ ምናምን ስለሆነ መጥቼ እዚህ ቁጭ ስል ኢዩኤል ከውጭ አንስቶኝ ወደ ቤቱ አስገባኝና እዚህ አሁን እዚህ እየኖርኩ ነው ምግባችን ጥሩ ነው ልብሳችን ጥሩ ነው ሁሉም ነገር ጤንነታችን ሁሉም ደህና ነው አሁን እሱ እያኖረን ነው በስራት
ለወደፊቱ ምንድን ነው መሆን የምፈልገው
እኔ እንደ ዩኤል አድርጌ ልጆቹ ማሳደግ ነው የምፈልገው
ዲባቤ ውርሳ አማ ማናኞ
ድባቤ ውርሳ እባላለሁ አሁን ኢዩኤል በሰጠኝ ቤት ውስጥ ነው የምኖረው እግዚአብሔር ባዘጋጀልኝ ቦታ ነው የምኖረው ከዚህ በፊት የሰው ትራፊ በልቼ ምቹ ባልሆነ ሁኔታ ጎዳና ላይ ወጥቼ ነበር ስኖር የነበረው አሁን ፈጣሪ ኢዩኤልን ሰጥቶኛል አሁን ሰላምና ጤና ማግኝቻለሁ እሱን እየመረኩ እኖራለሁ ብለዋል ለወጣቶችም ተከታዩ መልእክት አስተላልፏል ወጣት ዩኤል
ለውጥ ማምጣት እንችላለን በአካባቢያችን በቀበሌያችን በሰፈራችን በቤታችን ለውጥ ማምጣት እንችላለን አምሳሎሚ ለብዙ ሰው ጌጡ ደግሞ ሸክሙ ነው አይደለም ስለዚህ በየአካባቢያችን ማለት ነውና ለውጥ ማምጣት እንችላለን ይሄን አይነት ነገር ደግሞ ያሻግረናል ዘመንን ያሻግረናል ክፉ ጊዜን ያሻግረናል ከክፉ አመድ ያሻግረናል ላይምሮችን ደግሞ ከመቼውም በላይ ከምንም በላይ ደግሞ ላይምሮችን ፍጹም ረፍትን ይሰጠናል ጤናን ይሰጠናል ወጣቶችን በዚህን ታይም ማለት ነውና ለብቻ አይደለም ኖርማለት አንተ የምትፈልገው መኪና የምትፈልገውን አይነት ነገር ብቻ አድርገህ በአንድ ትንሽ ጥላ ስር ለብቻ መቀመጥ መቻል አይደለም። ዓለም ሰፊ ነች፣ አገርም ሰፊ ነች። ህልሜን ያው ኢትዮጵያ ውስጥ አምቦ ካምቦ አልፈን ኢትዮጵያ ውስጥ ማለት ነው እና ሁሉንም ከጎዳና ላይ ሰዎች ማግባት ቢያቅተኝ በእነዚህ በነረበት እንትን ውስጥ ያሉትን ህጻናት እና አረጋውያንን መግቢያ ያጡ አረጋውያንን መሰብሰብ እችላለሁ። እስክሰበስብ ደግሞ አላርፍም ብዬ ነው የማስበው። ዋናው ነገር አላማ ነው። እኔ ብር ተማምኜ ይዤ አይደለም የተነሳው፣ ኮሚትመንቴን ነው። ያለኝን እወረውራለሁ ብዬ ነው የተነሳው። ያለኝን እየወረወርኩኝ ነው። እግዚአብሔር ይጨምርበታል።
ለአሜሪካ ድምፅ ናኮር መልካ ካምቦ።
ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍሳዬ ነኝ። ደህና ደሩ።